ይህ ብቻ አይደለም። ይህ ዲያስፖራ የተባለውን የህብረተሰብ ክፍል ይዘው ኢትዮጵያን በማፍረሱ ከፍተኛ ስራዎችን ያደረሱ ታሪክ መዝግቦ ይዞታል። ያ ብቻ አይደለም። በተለያየ ጊዜ በአደባባይ በሚደረጉ ትዕይንተ ህዝቦች እንኳን ሳይቀ ሁሉም የፖለቲካ እስረኞች ይፈቱ፣ ፍትህ፣ ዲሞክራሲ ለኢትዮጵያ ህዝብ በሚባሉት መፈክሮች ዙሪያ ሁልጊዜ የሚፈጠረውን የአደባባይ አተካሬ ሁላችንም የምናውቀው በተለይ በባንዲራው ላይ። የኢትዮጵያ ባንዲራ ምንም ነገር ራው ላይ ያልተለጠፈበት ባንዲራ ከተያዘ እርጉም ወግዝ ተብለው ተወግዘው የሚሰደቡበት፣ እንደገና ደግሞ ለኢትዮጵያ እንታገላለን የሚሉበት የህብረተሰብ ክፍል እንደነበረ ሁላችንም ልናውቀው ይገባል። ባለተረኛው ኮሎኔል ወደ ስልጣን ሲመጣ አሻግራቸዋለሁ ሲል አይሆንም። የወያኔ ማደጎ የአሜሪካና የአረብ ሹመኛ ሊያሻግርም አይችልም ሲባል ያንን የህዝብ ጩኸት አፍነው ኮሚቴ አቋቁመው ድግስ ደግሰው ቀይ ምንጣፍ አንጥፈው ጫማ ስር ወድቀው በእንባ እየተራጩ በድሚያቸው ያላጁትን ፕሬዝዳንቴ የምለው መሪ በህይወቴ ለማየት አበቃኝ አምላክ እስከ ማለት የተደረሰበት አገር አፍራሽ ህዝብ ጨራሽ ስርዓትን ከፍተኛ ውቅና እንዲያገኝ ያደረገው ይህ ዲያስፖራ እየተባለ የሚጠራ የህብረተሰብ ክፍል ነው። ባለተረኛው ሹመኛው በሰሜን አሜሪካ ጉብኝቱ እያንዳንዱ ኢትዮጵያዊ አንዳንድ ብር በየወሩ ቢያዋጣ በአጭር ጊዜ ኢትዮጵያን ማልማት ይቻላል፣ የኢንዱስትሪ አገር ማድረግ ይቻላል፣ የልማት አገር ማድረግ ይቻላል፣ የቴክኖሎጂ አገር ማድረግ ይቻላል፣ የምርምር አገር ማድረግ ይቻላል ብሎ በሰጣቸው የቤት ስራ መሰረት ኮሚቴ አዋቅሮ ሹም ሾሞ በኢትዮጵያ ህዝብ ስም ስንት ማጭበርበርና ማወናበድ የተሰራውም በዚሁ ዲያስፖራ ማህበረሰብ ነው። ዲያስፖራ በጅምላ ለሀገር የቆመ፣ ዲያስፖራ በጅምላ ታጋይ፣ ዲያስፖራ በጅምላ ዲሞክራት፣ ፍትህ፣ ስብዕና የተላበሰ ተደርጎ የሚወሰደው ሁኔታ ትክክል እንዳልሆነና ዲያስፖራ በአብዛኛው እንደው በሀገራችን ውድቀት ውስጥ ከፍተኛ ስፍራ ያስተዋጽኦ ያደረገ የህብረተሰብ አካል ነው ብዬ ብናገር የተሳሳትኩ አይመስለኝም። አዎ፣ በዚህ መሃል በዲያስፖራው ስም ብሎ ተገፍቶ የገባ ስራ አገሩን መጉዳቱን ሳያውቅ ከነሱ ጋር የቆመ የለም ማለት ያትለም አለ። እንደገና ደግሞ በዚህ ስልጡን ገጥሮ ህይወቱን ሰውቶ እየተወገዘ እየተወገረ እየተሰደበ ስለ ሀገሩ የሚቆረቆር ዲያስፖራ የለም ማለት ነው። ይህ ሁሉ እንዳለ ሆኖ ነገር ግን በከፍተኛ ደረጃ የኢትዮጵያን የዲያስፖራ ማህበረሰብ በጉልህ ደረጃ ለሀገሩ ሊያበረክት የሚችለውን አስተዋጽኦ ያመከነ፣ በኢትዮጵያ ላይ ደግሞ ከፍተኛ አደጋ እንዲዣብብ አስተዋጽኦ ያደረገ የህብረተሰባችን ክፍል ነው። ወደድንም ጠላንም የዚህ ዲያስፖራ ቀጣሪዎች ደግሞ ልክ ታሪካቸውን እኮ ሁለታቸውን ብናውቅ የዚህ ዲያስፖራ ቀጣሪዎች በሉት ወይም ደግሞ ማስተሮች ቅንጣት ታክል እንኳ የሚያከብሯቸው አይደለም። ምክንያቱም ሌባ ልክ እነሱ እንደገዟቸው ሌላ ባለ ጊዜ ከመጣ ከድርጅታቸው ከርተዋቸው እንደሚሄዱ ስለሚያውቁ ነው። ልክ እንደ ጋማ ከብት ለጭነት ተጠቅመውባቸው ግልጋሎታቸው ሲያበቃ ለጅብን ይጣላሉ እንደሚጣሉት። ምክንያቱም የጋማ ከብት በምግብነት አገልግል በኢትዮጵያ ውስጥ ነገር ግን አሁን እንደምንሰማው ከሆነ ሁሉም ቢሆን ገበያ ተፈጥሮለታል ይባላል። ወደ ሰሞነኛው የዲያስፖራ ቅሌት መለስ ብለን ስንመለከት ዲያስፖራው ያችን አውሮ የአውሮፕላን ቲኬት ቆርጦ እግሩን ወደ ኢትዮጵያ ያነሳባትን ቀን እንዲረግም የተገደደበት ሁኔታ ተፈጥሯል። አዎ ይሄም የኢትዮጵያ አምላክ ያ የኢንቨስትመንት እድሎቹ በአይምሮው እየታዩት እያለመ በአንድ ቀን ጀምበር ሚሊዮነርነትን እያለመ በአንድ ቀን ጀምበር ታዋቂ ግለሰብ ሆነን እያለመ በአንድ ቀን ጀምበር የፋብሪካዎች ባለቤት በለጠፋት ደግሞ ወዲያ ወዲህ ብሎ በሽመታም ሆነ በፎርጅ የለጠፋትን ዲግሪ ከፍተኛ ባለስልጣናትን የመንግስት አማካሪነትን እያለመ ዲፕሎማትነትን አምባሳደርነትን እያለመ የተጓዘ ነገር ግን ያን ከቤቱ ከሰፈሩ ከመንደሩ ቤቱ ተቃጥሎ ንብረቱ ተዘርፎ አካሉ ጎሎ ንስ ያለባል ባል ያለምስት ልጆች ያለአባት ያለናት ህዝብ በሜዳ ላይ ለቀን ሀሩ ለሌሊት ቁር የተዳረገን ህዝብ እያጁ እንዳላዩ በዳንክራቤት በፍሽታ ሲጥራሽ ጫፍ ሲራጩ መነኮሳት ቦምበዴ ሲደፈሩ የእምነት ቤቶች የመንጋ መጸዳጃ ሲደረጉ የቤተን ሰዎች ቦያኔ ጥይት ሲረግፉ ያልታያቸው ያልተሰማቸው አማሮችና አፋሮች ቦያኔ ወራሪና በኦነግ በዘርና በእምነት እየተለዩ እንደ በግ ሲታረዱ ማየቱ ደንታይለላቸው ስለ ህዝብ ለህዝብ ድምጻቸውን ያሰሙ ጋዜጠኞች ከፍታቸው እንደ ዶሮ ታፍነው ሲወሰዱ ድምጻቸውን ያላሰሙ ማሰማትም ያልፈለጉ የፋሽስቱ ኮሎኔል አብይ አህመድ ድግስ ተጋባዦች ጦርነቱ በድል ተጠናቋል የተባለው በድጋሜ ለወያኔ በማስረከብ ማንነቱን በግልጽ ማሳየት የዲያስፖራን ቅስ መሰብሮታል። ዲያስፖራ መደበቂያ ጠፍቶት የመጨረሻ ትኬቱን እያስቀየረ ቀኑ ሳይደርስ ወደ ኋላ እየፈለጠጠ መሆኑም እየተሰማ ነው። ለታሪኩላችንም በድርጅቱ ላይ የነበራቸውን ተሳትፎ ልክ በተሳትፏቸው ልክ ተጠያቂነታቸውም የማይቀር መሆኑን ያውቁትም ይገባል። ለናሳውቃቸው ይገባል የሚል እምነት አለኝ። በምዕራብ ወለጋ፣ በቤኒሻንጉል፣ በጉራ ፈርዳ፣ በወልድባ፣ በምዕራብ ጎንደር፣ በሰሜን ወሎ፣ በራያ ቆቦ፣ በኮምቦልቻ፣ በወልዲያ፣ በደሴ፣ በከሚሴ፣ በሸዋሮቢት፣ በአጣይ የተፈጸመው የንጹሃን ህዝብ እልቂት፣ ሰቆቃ፣ ዋይታ፣ ሮሮ፣ እንባ፣ ሁሉ እንባ ሁሉ ሳይደር የከዱትን ያሰሩበትን የወጉትን ያሰጉትን ውርደት ቅሌት ሐፍረት በቅጽ ያያየን ነው። አዎ የኢትዮጵያ ህዝብን ባ እንዱ ከንቱ አይሆን የኢትዮጵያ ህዝብ ጸሎትም እንደዚህ ከንቱ አይቀርም። በዘመቱበት ላይ ባሰሩበት ላይ በወጉት ላይ ይወልዲ ይገር እንጂ በማንኛቸውም የኢትዮጵያ እምነት ተከታዮች በእስልምና እምነት በክርስትና እምነት በሌሎቹ እምነት ዘንድ የተረጋገጠና ተስፋ በተስፋ ህዝብ እንደጠብቀው የበደሉትን ያሳዘኑትን የወጉትን የሚወጋ የሚያሳዝን አምላክ አለን የሚል ማህበረሰብ አው እያየንም ነው። ምድር ዲያስፖራ ሁሉ የባለተረኛው ኮሎኔል አገዛ በመንጋ ያንበጣ ግርሳ የተሞላ በመሆኑ እርምህን አውጣ የሚተርፍልህን ጥብጣቢም የለም ፈጽሞ የለም ከፋስ ሌላ መታገኘው ነገር የለም። የምን ተገንዝበህ ከህዝብ ጎን ቁም። አገር አፍራሾችን ጋራ መሆንህንና መተባበርን አቁም። ይብቃ። ንስሐ ግቡ። ለህዝብ እደሩ። ከህዝብ ጎን ቁም። ኢትዮጵያ ትደማለች ትጎሳቆላለች እንጂ አትጠፋም። ኢትዮጵያ መጎሳቆል መድማት ደግሞ እከብርባታለሁ እሾምባታለሁ እቸረችራታለሁ እደራደርባታለሁ ለምን ሁሉ ውጋት መቅሰፍት ነች። ለሚወዷት ለሚያከብሯት ለሚሰውላት ሁሉ ክብርና ዝናነች። ኢትዮጵያውያን በምንም ተአምር አገራቸውን እምነታቸውን ማንነታቸውን ለምፈታተን ሁሉ በውስጥ ቅጥረኛም ሆነ ከውጪ የሚቋቋም አይም ስነልቦና ያለውና ታላቅስ ነው። ኢትዮጵያም ለዘላለም ትኖራለች። ፍኖቶች በርቱ። አምላክ እናንተ ጋር ይሁን።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። የፍቅር ክፍያ በአህመድ ኢማም የቀረበ በእውነተኛ ታሪክ ላይ የተመሰረተ አጭር ታሪክ እናሰማለን። በመጨረሻም አንድ ትውልድ ለመምሰል ቀዩ ሽብር በኢትዮጵያ በሜን ርስ በባቢሌ ቶላ ተደርሶ በጸገየ ወይን ገብረ መድህን ደፍተራው የተተረጎመውን መጽሐፍ መቅድም አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። የፍቅር ክፍያ በእውነተኛ ታሪክ ላይ የተመሰረተ አጭር ትውስታ በአህመድ ኢማም። የፍቅር ክፍያ ሐምሌ 6 ቀን 1983 ዓመተ ምህረት አዲስ አበባን የጭንቅ ጽላሎት አጥልቶባታል። ይህን አዲስ አበባን ጨምሮ መላው አገሪቱን ያላበሰ የፍርሃት ደመናን ተዳፍረው ያንለት ወደ መስሪያ ቤታቸው ለመሄድ መንገድ ከጀመሩት አንዱ ነበርኩ። ከባልቻ ሆስፒታል ተነስቼ ፖሊስ መምሪያን አለኩና ወደ ለጋራ ቀናው ከሌሎች መንገደኞች ጋር መብራት ኃይል ጎን ካለው ከክቤት አጠገብ ሊስትሮች ወንበራቸውን ደርድረው ጫማ ከሚጠርጉበት ቦታ አደረሰ። ከንደም ስታይበርቱም ለስራ በጠዋት መቀመጫ ወንበሮቻቸውና የሊስትሮ ሳጥኖቻቸውን የደረደሩት ልጆች የቁጥራቸውን ማነሳይ ከታመተው ጉሮሯቸው ይዘጉ ይሆን አልኩና ለራሴ ጥያቄ አቀረብኩ። በሊስትሮነት የሚሰሩት ልጆች ረጂ የሌላቸው ወይም ከችግረኛ ቤተሰብ የሚመጡ መሆናቸውን እያሰብኩ ይህንኑ እያሰላሰልኩ ከኬክ ቤቱ በስተግራ በኩል አልፎ ወደ ገነት ሆቴል የሚሄደውን ጠባብ መንገድ ልሻገር ስል አንድ ጥይት ወደ ሰማይ ተተኮሰ። የተተኮሰው ሜክሲኮ አደባባይ አጠገብ ቆሞ ፊቱን ወደ ትንባሆ ፋብሪካ ያዞረውን ታንክ ከሚጠብቁት ሁለት የወያኔ ወታደሮች ባንዱ ነበር። መንገዱን ልንሻገር የነበርነው ወደ 15 የምንሆን ሰዎች ቀጥ ብለን ቆምንና ወደ ኋላችን አፈገፈግን። ስለተኩሱ ይበልጥ ለማጣራት ወደ ታንኩ አይኖቼን ወረወርኩ። የደም ግብሩን እንደለመደው ሊጠጣ ወያኔያዊው ጭራቅ የመሳሪያውን ላንቃ ከፍቶ ነበር። ታንኩ ከቆመበት አደባባይ ማዶ በስተቀኝ በኩል ካለው ሸምበቆ ጅብ ብሎ ከበቀለበት አጥራ ተገር ሁለት ሰዎች አሉ። አንዱ እጁን ወደ ላይ አድርጎ ወደ ታንኩ ይራመዳል። መሳሪያውን በሁለቱ ሰዎች ላይ ደግኖ ወደ ኋላ የሚያፈገፍገው አንዱ የወያኔ ወታደር እጅን ወደ ላይ አድርገና የሚል ትዕዛዝ ሰጥቶት ይመስላል። ሌላው ሰውዬ ደግሞ የሚያደርገውን አጥቶ በግቢነት በውጪነት በደመነፍስ ይበተበታል። ብዙም አልቆየ የተደገነው የወያኔው መሳሪያ እጁ ወደ ላይ ባደረገው ወገን ላይ በሩምታ ተተኮሰ። ነፋስ ወደ ላይ አንስቶ ልክ ቀስ እያለ ከመሬት እንደሚያርፍ ሸማ። ያ ከሰከንድ በፊት ሕያው የነበረ ሰው ተንገዳገደና ሽብልል ብሎ ከመሬት ወደቀ። ሌላውን ሰውዬ ላይ ተተኮሰ። ከአጠሩ ስር ኩርምት ብሎ ወደቀ። ከሁለቱም ደም ኩልል እያለ በአስፋልቱ ላይ መፍሰስ ጀመረ። አዲስ አበባ ገና በጠዋቱ ሁለት ልጆቿን ገበረች። ወደ ኋላ ተመለስኩ። በተግባረ ዕድ በኩል አድርጌ አደባባዩን በስተቀኝ በመተው ወደ ለጋር መንገዴን የቀጠልኩት አፌን ደምደም እያለው ነበር። ጦል ላይ ታስሮ የነበረው መቶ አለቃ ወንድሜ በቀደም ለታ ልጠይቀው ሄጄ አየሁት ያለኝ ህልም ትዝ አለኝ። እናታችንን ለመጠየቅ ክፍለ ሀገር የሄደ ይመስለዋል። ወደ ወላጆቻችን ግቢ ስገባ ድንኳኖች ተጥለዋል። ግቢው ግን ጸጥ ረጭ ብሏል። እናታችንን ሳገኛት በማለት ስላየው ህልም ይነግረኝ ጀመር። በመቀጠልም እንኳን መጣ ልጄ ልድር እኮ ነው እንኳን መጣ አለችኝ። እንዳየችኝ ማን ነው የሚዳረው ብዬ ጠየኳት። ምን ቸገረ እንኳን መጣ ትንሹ ወንድምህን ልድር ነው ብላ ስትመልስለት ነበር ብንን ያለው። በላብ ተጠምቆ ህልሙን ሲነግረኝ አደጋ እንዳይደርስብኝ ያለውን ፍርሃት ገልጾ ጥንቃቄ እንዳደርግ ከምክር ጋር ነበር። ስንለያየም እስከ መጨረሻው እንደሚለያይ ሰው አንገቴ ላይ ተጠምጥሞብኝ አገላብጦ ስሞኝ ነበር። አሳዘነኝ። እንደማንም ወንጀለኛ ለአገሩ በፖሊስነት ከሰላሳ ዓመታት በላይ ባገለገለ መታሰሩ አንሶ ለእኛ መጨነቁ አስጨነቀኝ። ይህንኑ እያሰብ ከወላጆቻችን በተጨማሪ የእሱንም ቤተሰቦች የመርዳት ኃላፊነት በእኔ ላይ መውደቁን እያሰላሰልኩ ነበር ሳላውቀው ቢሮ የደረስኩት። ግማሽ የሚሆኑት የሥራ ባልደረቦቼ ዛሬ አልገቡም። ለነገሩ እኔም በሰበቡ የከተማዋን ሁኔታ ወጣብዬ ለማየትም ነበር ወደ ስራ የሄድኩት። እንኳን ከተማዋን ጭንቁቷት አምቦ በወያኔ ከተያዘች ወዲህ ለወትሮውም የቢሮ ሰዓታችንን በአብዛኛው የምናሳልፈው በወሬ ነበር። ያን ቀንም የገባነው ጥቂት ሰራተኞች ያልነው በየአካባቢያችን የተፈጸሙ አዳዲስ ክስተቶችን እየተቀባበል ስናወራ ነበር። እኛ ሰፈር አንድ ወጣት በቀይ ሽብር ጊዜ ህፃን እያለ አባቱን የአባባል ነህ ብሎ የገደለበትን የደርግ ካድሬ ገሎ ደሙን ተወጣ። እኛ አካባቢ ደግሞ ወያኔዎች አንድ ሰውዬ በሌሊት ከቤቱ አውጥተው ገለውት ሌባ ገደለው አሉ። ሁላችንም የምናቀውን እየተቀባበል ስንነጋገር ዋል። የግድያ የጭንቀት ወሬ በመንግስቱ ወንበር የተተኩት አዲስ ገዢዎቻችን ጋር ንክኪ እንዳላቸው የምንጠረጥራቸው ጥቂት ባልደረቦቻችን ወሬ ለማነስ ነፍስ ሲመጡ እየተጠነቀቅን፣ በተለይም ከበረከት ስምኦንና ከታምራት ላይኔ ጋር ወዳጅነት አለን እያሉ ካሁኑ ታማኝነታቸውን እያሳዩ ያሉት ሁለት ሰዎች ታየና ሙሉጌታ ሲመጡ የምንነጋገረው እየተጠነቀቅን ነበር። ሁለቱም መስሪያ ቤት ውስጥ የነበረው የኢሰፓ መሰረታዊ ድርጅት ምልምል አባል ሆነው ሙሉ ተቀባይነት ለማግኘት ሲያፈደፍዱ እንደነበር የሚያውቀው ሰራተኛ በግርምት እየታዘበ ሲነሳቸዋል። አዲሱ ከበሮ የሚደለቅለት የዘመኑ የጎሳ ፖለቲካም ከመቅጽበት የለከፋቸው ጥቂት ሰራተኞች ነበሩ። በምሳ ሰዓት ሰብሰብ ብለን ስንጨዋወት እንደ ኢትዮጵያ ባለች ባለብዙ ቋንቋ ሀገር ዘርን ከአገራዊነት አስቀድመን የት ልንደርስ ነው አልኩኝ። ውይይታችንን ወደ አጠቃላይ ርዕስ ለመውሰድ እኛ ኦሮሞዎች ተጨቁነናል፣ መብታችን መከበር አለበት። ጀማል ረከት አርጎ ተናገረ። ታጃይ አልኩኝ ለራሴው። የሰው እንዲያው ፈጥኖ በየወቅቱ የሚመጡት ገዢዎች የሚያቀርቡለትን የፖለቲካ ጥብቆ ለመልበስ መሽቀዳደም አስገርሞኝ። ጭቆናን ለማጥፋት የግድ ኢትዮጵያዊነትን አውልቀን መጣል የለብንም እኮ። አሁን አንተ ግማሽ ኦሮሞ ግማሽ አገሬ ነህ፣ ማን ተብለህ እናትና አባትህን ልታገናኛቸው ነው? ዘርን ብቻ ግንጥል ጌጥ ማድረጉ ችግር ያለው ይመስለኛል። በጥያቄ መለሰችለት መሰረት። ሌላ ባልደረባችን ሌላ ጥያቄ ያቀረበለት ለጀማል፣ እንዲያውም በአንዱ አያቴ ከጎጃም የቄስ ዘር ነኝ ስትል አልነበረም? በማለት መምረጥ ዴሞክራሲያዊ መብቴ ነው፣ ኦሮሞነትን ወይም አዘሬነትን መለሰላት ጀማል። የግድ እኮ እናትህን ለመውደድ አባትህን ወይም አባትህን ለመውደድ እናትህን መጥላት ያለብህ አይመስለኝም ማለችው። በንግግሯ ይመስለኛል ማለት የምታዘወትረው መሰረት። በመካከሉ ታዬ ባጭር ቁመቱ እየተድበለበለ መጥቶ ሹክክ ብሎ ሲገባ የውይይታችንን ርዕስ ባንቀይረው ኖሮ ክርክሩ ወዴት እንደሚያመራ አላውቅም። ዝምታችን ሲበዛበት እንደ ሌሎቹ መስሪያ ቤቶች የቅሬታ ሰሚ ኮሚቴ አቋቁመን ባለቆቻችን የደረሰብንን በደል መፋረጥ እንዳለበት ሊመክረን ሞከረ። በተራቢነቱ የሚታወቀው የሽጥላ ታዬ ቅሬታም ካለ አንተ የኢሰፓ ምልምል አባል በመሆንህ ብቻ ሳትወዳደር የቡድን መሪ መሆንህ ነው ብሎ ሲቀልድበት ሁላችንም ሳቅንና ወደ ሌላ ጭውውት ሄድን። እንዲህ እያል ከስራ መውጫ ሰዓት ደረሰ። ከቀኑ 11 ሰዓት ተኩል ላይ ከመስሪያ ቤት ወጥቼ ከሁለት ጓደኞቼ ጋር ተከራይተን ወደምንኖርበት ቤት በታክሲ አመራው። ሜክሲኮ አደባባይ ስንደርስ ፊቴን ጠዋት የተገደሉት ሰዎች ወደ ወደቁበት በኩል አዙሬ ተመለከትኩ። ጠዋት ያልነበረ ከጎናቸው አንዳንድ ቦምብ ተቀምጦ አስከሬናቸው ተዘርግቷል። ቦምብ ሊጥሉ ሲሉ ተገደሉ ለማለት መሆኑ ነው። ጠዋት ሳልፍ ያልነበረ የአንድ ታዳጊ ወጣት ሬሳ ደግሞ ፖሊስ መምሪያ ፊት ለፊት ወድቋል። ይህ ደግሞ አካባቢው ላይ ሰልፍ ሲያደርጉ ከነበሩ ወጣቶች ጋር ቦምብ ይዞ ተገኝቶ የተገደለ ነው። መርካቶ አብነት ንግድ ስራ ትምህርት ቤት ፒያሳ በቅሎ ቤት አካባቢ ወያኔ ኤርትራን በተመለከተ የሚያራምደውን ሰላማዊ ስራ በመቃወም ሰልፍ የወጡ ጸረ ሰላም ወጣቶች ተገለዋል አለና አንዱ ተሳፋሪ ተናገረ። በመጓዝባት ታክሲ ውስጥ የነበረውን ዝምታ ሰብሮ የሁላችንም መልስ ዝምታ ሲሆንበት ወያኔ ሌባውን ሁሉ አጠፋው እጅ ከፍንጅ ሲያዙ ወዲያው እርምጃ እየወሰደ በማለት ቀጠለ። ያው ጸጉሩ ኮፈር ያለው ሰው ይህ መምሪያው አጠገብ ቦምብ ይዞ ተገደለ የተባለ ህፃን እዚያች ኬክ ቤቷ አጠገብ ጫማዬን ይቀባልኝ የነበረ የረጅም ጊዜ ደንበኛዬ ነበር በማለት መለሱለት። ከአጠገቤ የተቀመጡት አዛውንት በሐዘን ጭንቅላታቸውን እየነቀነቁ ቢሆንስ ሌባ ተይዞ ወደ ፍርድ ቤት ይወሰዳል እንጂ መገደሉ ተገቢ ነው ሌላዋ እናት ተሳፋሪ በትዝብት ጠየቁት። ወዲያው እርምጃ ካልተወሰደባቸው እኮ ከተማዋን በዝርፊያ ሊያቡካት ነው ይበላቸው ብሎ ባለ ጎፈሬው ጎን ያለው ሌላ ወጣት መለሰላቸው። ከመስረቅ ይልቅ መግደል ከተማዋን ይበልጣ ያቡካትን ብለህ ነው የኔ ልጅ? ረጋ ብለው ጠየቁት። እኔ አጠገብ ያሉት አዛውንት ያው ወጣት መናገር ሲጀምር ነበር ከመውረጃዬ ደርሼ ከታክሲዋ የወረድኩት። የክረምት ረፍቷን እኔ ጋር ልታሳልፍ ከክፍለ ሀገር የመጣችው የወንድሜ ልጅ አስናቀች ጋሼ እባክህ በጊዜ ወደ ቤት ና ማለቷን አሰብኩና እንዳታስብ በቀጥታ ወደ ቤት ገባው። ጭንቀቷን ሳስብ ወንድሜ ስላየው ህል ለእሷ መንገሬ ጥፋት እንደሆነ እያሰላሰብኩ ነበር በፈጣን እርምጃ ቤት የደረስኩት። የኢትዮጵያ ሬዲዮና ቴሌቪዥን እንደሆነ እንደ ደርግ ጊዜው የአዲሶቹን ገዢዎች ቀረርቶ ነበር የሚያቀራሩት። ያው የምናየውን የሀገራችንን የጨለመ የህይወት ትዕይንት በዜና መልክ የምንሰማው ከውጭ ሬዲዮ ጣቢያዎች ነበር። ያን ቀን ጀርመን ሬዲዮ ጣቢያን ለመስማት የመተላለፊያ ሰዓቱ አልፎ ነበር እቤት የገባሁት። ምንም እንኳ በወቅቱ የሀገራችን ህይወት ላይ ቁርጡ ያልለየለት ጥቁር ደመና ቢያጠላበትም አስናቀች የጭውውታችን ጨው ሆና ምሽቱን ገፋ ነው። ከቤተሰባችን እንደ እሷ ጨዋታ የሚያውቅ የለም። በውብ መልኳ ላይ የወተት አረፋ መስለው በልክ ከተደረደሩት ጥርሶቿና ጥርስት ብለው ከሚያበሩት ትላልቅ አይኖቿ ጋር የቅንነት ፈገግታዋን እየረጨች በምትፈጥራቸው ቀልዶች ህይወትን ታበራለች። ብሉልኝ ጠጡልኝ ስትል ደግነቷ የተራበን ያጠግባል። ከምሽቱ 3 ሰዓት ሊሆን 5 ደቂቃ ያህል ሲቀረው ወደ ሽንት ቤት ሄድኩ። ጣጣዬን ጨርሼ የዕለቱን ሁኔታዎች ዘገባ ከአሜሪካ ጣቢያ ላይ ለማዳመጥ ከጓደኞቼ ጋር በግልጽ ተከራይተን የምንኖርበት ግቢ ተከራዮች በሙሉ የምንጠቀምበት አንድ የጋራ ሽንት ቤት አለ። ከቤት ወጣ ስል አስናቀች ጋሽዬ ቡናው ደርሷል የልትሄድ ነው አለችኝ። ስኒዎቹን ረከቦቱ ላይ እየደረደረችና በስስት እያየችኝ መጣሁ ሽንት ቤት ደርሼ አልኩና ፒጃማዬን እንደለበስ ባትሪዬን ይዤ ስሄድ ሽንት ቤቱን ሌላ ሰው ገብቶ እየተጠቀምበት ነበር። ባትሪዬን ከማብራቴ ሰው አለ ብለው መለሱልኝ። የግቢያችን አድባር እማማ አበበች። ሰዓት ደርሶ የአሜሪካ ሬዲዮ እንዳያመልጠኝ ቸኮልኩ። ወደ ውጭ ወጣሁና ከግቢው አጥር ጥግ ሽንቴን መሽናት ጀመርኩ። በመካከሉ ከጎን በኩል ካለችው ቀጭን የሰፈሩ መንገድ 2 ሰዎች ወጥተው እኔ ወዳለሁበት መጡ። ያን ሰሞን ከምሽቱ 1 ሰዓት ጀምሮ ሰዓት እላፊ ተጥሎ ነበር። እኔ ጋር የሚኖሩት 2 ጓደኞቼ መጠጥ ቤት አዘግተው እየጠጡ ያመሻሉ። መክር በመክር አልሰማኝ ብለዋል። እንዳይያዙ ወደ ቤት በዚያ በኩል እየተሽለኮለኩ እንደሚመጡ ማውቃለሁ። 2 ሰዎች እነሱ መሰሉኝ። ሁለት ቀን በፊት አንደኛው በስካር ነኝ ሌቦች ገዳዮች መተከፋሽቶች ይያለ ሲሳደብ ተቆጥቼ ወደ ቤት እንደስገባው ትዛለኝና ምክሬን አልሰማ ብለው ራሳቸውን ለአደጋ ማጋለጣቸው አናደደኝ። ፊቴን ወደ እነሱ አዙሬ ባትሬን ሳበራ ማነህ ባለበትኮ ብሎ አንባረቀብኝ። ከሰፈሯ መንገድ ከወጡት አንደኛው እጅ ወደ ላይ ፊትህን አዙረህ ወደ ቀበሌ ሂድ ብሎ ድጋሚ ጮኸብኝና ሮጠው አጠገባቸው ካለው የኤሌክትሪክ እንጨት ተከለሉ። እኔ ነኝ ባየር ብዬም ንግግሬን ሳልጨርስ ነበር አንድ ጥይት የተተኮሰው። ፊቴን ወደምኖርበት ቀበሌ 03 ወደሚወስደው አስፋልት መንገድ ሳዞር አንዱ እንዳትተኩስ ባትሪ ነው የያዘው ሲል ከጆሮዬ ገባ። ተበላሁ አልኩኝና እጄን ወደ ላይ አድርጌ ወደ ተባልኩት አቅጣጫ መንገድ ጀመርኩ። ብዙም እርምጃ ሳልሄድ ነበር እቤት ጥያቸው የወጣሁት ቤተሰቦቼ እየተንጫጩ ግር ብለው ሲወጡ የተደመጡኝ። አስናቀች ሰራተኛዬ፣ ሬዲዮ ለመስማት እኔ ቤት የተሰባሰቡት ጎረቤቶቼ፣ እኔን ወደ ቀበሌ ሂድ ካሉኝ ሁለት ታጣቂዎች ኋላ እንዳሉ አሰብኩ። ጋሽዬ፣ አጎትዬ፣ እኔን የወንድሜ ልጅ አስናቀች ውጣውን አቀለጠችው። ቀጥ ብለህ ሳትንቀሳቀስ እጄን ወደ ላይ አድርገህ ወደ ቀበሌ ሂድ ብሎ ከተኮሱብኝ አንዱ ዳግመኛ ሲያዘኝ ሁለቱ የወያኔ ታጣቂዎች ከኋላይ እንደተከተሉኝ ታወቀኝ። ጥቂት ሜትሮች ርቆ ካለው አስፋልት ማዶ ማን ነው ምንድን ነው ብለው እየተንጫጩ የሌላው ቀበሌ ታጣቂዎች እኛ ወዳለንበት ሲመጡ ተሰሙኝ። ከኔ አልፎ በቤተሰቦች ላይ አደጋ እንዳይደርስ አሳሰበኝ። በአንድ ነገር ላይ ሐሳቤን ለማቆየት ብዙም ጊዜው አልነበረኝም። ሳላስበው የተፈጠረው አስቸጋሪ ክስተት ሁኔታዎች ከመቅጽበት የሚለዋወጡበት ሆነብኝ። ቁም፣ እንዳትንቀሳቀስ የሚል ሌላ ትዕዛዝ ከአስፋልቱ ማዶ ካሉት ታጣቂዎች አንባረቀብኝ። ከዚያው በኩል እጅ ወደ ላይ ቁም፣ ሌላው ጮኸብኝ። ጋሽዬ አጥር ጥግ ያዝ፣ ጋሽዬ አጥር ጥጉን ያዝ። ነፍሷ እስከምትወጣ የምትወደኝ አስናቀች ትጮኻለች ከኋላዬ። ፖሊሱ ወንድሜ ጋር ሆኜ ትምህርቴን ስከታተል አብራኝ ነው ያደገችው። ለእኔ ያላት ፍቅር ልዩ ነው። ከትልቅ እህቷ ጋር ሁል ጊዜ ሲጣሉ አስታውሳለሁ። ትልቋ የእናቷን ወንድም እያሞካሸች፣ አስናቀች ደግሞ እኔን። ከፊቴም ከኋላዬም እንዳትንቀሳቀስ ተብዬና መሳሪያ ተደግኖብኝ የአጥር ጥግ ለመያዝ መንቀሳቀሱ ያለው አደጋ ታሰበኝ። ይልቅስ በቤተሰቦች ላይ ያለውን አደጋ ለመቀነስ ባለውበት ቆሜ ቤተሰቦቼ ናቸው፣ ቤተሰቦቼ እኮ ናቸው እያልኩ ተናገርኩ። ሰሚ ባገኝም ባላገኝም እንደበራ ያለውን ባትሪ ወደ ላይ ይዤ የደመ ነፍሴን ቤተሰቦቼ ናቸው፣ ቤተሰቦቼ እኮ ናቸው እያ ደጋግሜ መጮሄን ቀጠልኩ። ብዙም አልቆየ በሩምታ አስፋልቱ ማዶ ካሉት በኩል ከፊት ለፊቴ ተተኮሰ። ታፋዬ ላይ ትኩስ ፈሳሽ ነገር አራሰኝ። እግሬ ሰውነቴን መሸከም አቅቶት አቅሜ እየደከመ መጣ። ወይኔ ጋሽዬ፣ እኔን እያለች የምትጮኸው አስናቀች ድምፅ ወደ እኔ እየቀረበ ሲመጣ ጥርሴን ነክሼ ወደ እርሷ ዞርኩ። አንዲት እርምጃ እንደሄድኩ ነበር አቅም አንሶኝ ወደ ኋላ የወደኩት። የአስናቀችም ድምፅ እየቀረበኝ የመጣ መሰለኝ። ዓይኔን እሷ ወዳለችበት ለመወርወር ሞከርኩ። ሌላ ተኩስ ተከተለ። ብላ አስናቀች የሲቃ ድምፅ አሰማችና ላይ ወደቀች። ወይኔቴን አስገደልኩሽ የምንናገር አቅሜን አሰባስቤ ጠየቅኳት። ደህና ድምጿ እየተቆራረጠ መናገር ጀምራ ጸጥ አለች። ተመለከተ ብዙ ዘላባጆች ፈልተዋል። ለገዳዮቹ ሐውልት ይቆምላቸው ይዘከሩ የሚሉ ቀይ ሽብሩን በሚመለከት አንድ ትውልድ ለመምጥር ቀይ ሽብር በኢትዮጵያ በሚል ርዕስ ከባቢሌቶላ ተጽፎ በጸጋይ ገብረመድን የተተረጎመውን መጽሐፍ መቅድሙን እንመልከት። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ ከባቢሌ ቶላ ትርጉም ተጸጋይ ገብረመድን። ስለ አማርኛው ትርጉም መግቢያ፣ ስለ ቀይ ሽብሩ በእንግሊዝኛ የተጻፈውን ጸጋይ ገብረመድን ከተረጎመው የቆየ ቢሆንም በልዩ ልዩ ችግሮች የተነሳ ሳይታተም ዘገየ። በመሃሉ ያለ ደራሲው ፈቃድ አፋትሞ መሸጥ ልምድ በሆነባት አገራችን አንድ ግለሰብ መጽሐፉን ተርጉመው ለሽያጭ አቀረቡ። ይባስ ብለውም ተገደው ሊሆን ቢችልም የመጽሐፉን ትርጉም መታሰቢያነት ለኢህአዴግ ሰጡ። የበደል በደል የጸጋዬ ገብረመድህን ትርጉም የመጽሐፉን መልእክት በደረቁ ሳይሆን በውበት የሚያቀርብ ነው። የጸጋዬም ሆነ የመጽሐፉ ውጣ የቀይ ሽብር ጣጣ ገና እንዳላከተመ ያመለክታሉ። ደጋግመን እንደቀለጽነው ቀይ ሽብር በማንኛውም ስርዓት ሊወለድ የሚችል በመሆኑ የመጽሐፉ ዋነኛ ዓላማ ይህ ቅስፈት እርግማን ዳግም እንዳይወለድ ለማድረግ ሁሉም ኢትዮጵያዊ ነቅቶ የበኩሉን አስተዋጽኦ ማድረግ እንዳለበት ለመጠቆም ለማሳሰብ ነበር። የኢትዮጵያ ሕዝብ ያሳለፈውን አስተቃቂ የመከራ ዘመን ለባዕዳን ማሳወቁም አስፈላጊ ሆኖ መጽሐፉ በእንግሊዝኛ ቢወጣም ይህን ቋንቋ የሚያውቁት በርካታ የአገራችን ምሁሮች በአንባቢ ደረጃ የታሰቡ ነበሩ። ቀይ ሽብሩ በፋሽስቱ መንግስት ቢካሄድም በሂደቱ ተሳታፊው ለጉዳቱ ተጠያቂው በሱ ብቻ የሚወሰን አልነበረም። የተቆመ ያጋለጠ ጎረቤቱ ወገኑ ሲረሸን አላየሁም ያለው ወጣት በተራራ ፀሐይ ሲደፋ ጸጥ ያለ ላምባገነን አረመኔ ፍራት ያጎበደደ ወዘተ ሁሉ ራሱን መጠየቅ ህሊናውን መመርመር ይገባዋል። ቀይ ሽብሩ የተሰነዘረው በሟቾቹ ላይ እነሱማ ሞቱ አበቃ ሳይሆን በቀረው ላይ ነበር። በባርነት ካልተገዛችሁ ካላጨበጨባችሁ ግራ እጃን ስታችሁ ይውደም ካላላችሁ ወዘተ ታልቃላችሁ ለማለት የሽብሩ ጊዜ እያንዳንዱ ኢትዮጵያዊ ማንነቱን ልኩን መፈተኛው ወቅት ነበር ቢባል ስህተት አይሆንም። እርግጤ ተሾመ ለገሰ መላኩ ብሎ ከመኮንን ባሻገር የሁላችን ሚና ምን ነበር ብለህ መጠየቅ አለብን ያልነውም ለዚህ ነው። ገዳዩን መቅጣት አንድ ነው። ነፍሰ ገዳይ አግሎ በሺ ደረጃ ሲጨፈንና ለምን ተው ነው ዝም አልነው ብሎ መጠየቅ ደግሞ የበለጠ ጠቃሚ ነው። የርግማኑን መንስኤ ማወቅ እና ማስወገድ በረጅሙ ፍሬያማ ስለሆነ መጽሐፉ የወቅቱ ባለስልጣኖችና አጋፋሪዎቻቸው ለራሳቸው ሊተከሙበት ጥረዋል። በከሽብሩ በራሱም የፖለቲካ ችርቻሮን ለማካሄድ አጸያፊ ሽብር ረብ ሲካሄድ ታዘበናል። እንደገና የስልጣን ጥሜት ያሳበዳቸው ሽብርን አርግዘው ሊወልዱ ሲፍጨረጨሩም እያየን ነው። የመጽሐፉ ተገቢው ትርጉም መውጣቱ በሽብሩ ተጠቂ ለነበሩትና በአዲሶቹ ባለስልጣኖች መከራ እያዩ ላሉት ለፈረደባቸው ታሪክ ለማይረሳቸው ለአይነታ ፀረ ሽብር የኢህአፓ ልጆች መታሰቢያነት መቅረቡም የግድ በመሆኑ እነሆ To Kill a Generation The Red Terror in Ethiopia በሚል ርዕስ በእንግሊዝኛ ቋንቋ ተጽፎ የነበረውን መጽሐፌን ወደ አማርኛ የመለሰው ዝነኛው ታጋይ ጸጋዬ ገብረመድህን ነው። የቅኔና የስነ ጽሑፍ ችሎታው በብዙዎች ዘንድ ተደናቂነት የነበረው ጸጋዬ ገብረመድህን በ1960ዎቹ ዓመታት የተማሪ ማህበር መሪ፣ የኢህአፓ መስራች አባልና የአመራር አባል ነው። በስነ ጽሑፍና በግዕዝ ችሎታው ጓደኞቹና ወዳጆቹ ደብተራው ብለው ይጠሩታል። ጸጋዬ ከጓደኞቹ ጋር በመሆን በኢትዮጵያ ዴሞክራሲ፣ ሰላም፣ እኩልነትና ፍትህ እንዲሰፍን ለረጅም ጊዜ ታግሏል። ጸጋዬ ከ1967 ዓ.ም ጀምሮ በገጠሩ ትግል ውስጥ በመቆየት ከፍተኛ መስዋዕትነትን የከፈለ ሲሆን በ1982 ዓ.ም ጎንደር ክፍለ ሀገር ልዩ ስሙ ፋንኪሳ በተባለ ቦታ በወያኔ ጦር ተይዞ ከተወሰደ በኋላ እስካሁን መዳረሻው ሳይታወቅ ቆይቷል። የጸጋዬና የጓደኞቹ የደረሱበት መጥፋትና እንዲሁም በተለያዩ ቦታዎች ብዙ ሰዎች እየተገደሉ እየታፈኑና እየተሰቃዩ መሆናቸው ያሁኖቹ መሪዎች ያገዛዝ ዘይቤ ከፊተኞቹ ብዙም እንደማይለይ ያሳያል። እንደ ደርጉ ጊዜ ቀይ የሚል ስም ባይሰጠውም በወያኔ አገዛዝም መጠኑ ትንሽ ያልሆነ ሽብር እየተካሄደ መሆኑ አጠራጣሪ አይደለም። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ የተጻፈው ተመሳሳይ የትውልድ እልቂት በኢትዮጵያ እንዳይደገም ለመከላከል ነበር። ሽብር እያካሄዱ ላሉት ያሁኖቹ መሪዎች የመጽሐፉ መልእክት ትምህርት የሆናቸው አይመስልም። ባቢሌ ቶላ 1989 ዓመተ ምህረት መቅድም። ገናናው ልዑል ሆይ አለ አምላክ፣ እውነቱን እናገራለሁ። ሳሙኤል ጆንሰን ራስቴላስ መስፍነ ኢትዮጵያ ከሚለው መጽሐፍ ለንደን 1759 ዓመተ ምህረት። እድሜው አሁን ወደ 20 ቤት ማገባደጃ ላይ የሆነውን ይህ የተባለውን ጎልማሳ ታሪክ እንውሰድ። ከወገቡ በታች ሽባ ነው። አንድ አይኑን አጥቷል። ሁለት ጣቶች ከቀኝ እጁ ጎድለዋል። አስጨናቂ ህልም አሁንም እየተመላለሰ መንፈሱን ያምሰዋል። አብዛኛውን ጊዜም ቀውስ ውስጥ ይከተዋል። ምግብ የሚቀምሰው ላመል ነው። ታዲያ ተመልካችን ወዬ ያሰኛል። በ1969 ዓመተ ምህረት ይህ የደስደስ ያለው እወጣ እወጣ የሚል ደልደል ያለ ሰውነት ያለውና የሰመረ ህይወት ለመኖር ተስፋው ብሩክ የሆነ ወጣት ነበር። ግን መቼ ለዚህ ቢያድለው? አንግለስ ማታ በመጋቢት ውስጥ በአንድ የኢሶን ካድሬ የሚመሩ 6 የቀበሌ ዘበኞች እሱን ሲሉ መጡ። ከፖለቲካ ጋር ምንም ማግባብ የሌለው ይም ለጊዜው ደነገጠና እየተፋፋመ በነበረው ፖለቲካዊና ወታደራዊ ግብግብ ውስጥ ምንም ተሳትፎ እንዳልነበረው አጋቾቹ ሲረዱ ወዲያውኑ እንደሚለቁት ተማመነ። ቃሉን ለሚቀበሉት ምንም ውስጥ ስለሌለ በስህተት የተያዘ መሆኑን ይህ አባባል የነበረው ታላቅ ወንድሙም የት ሊገኝ እንደሚችል እንደማያውቅ ነገራቸው። ይህ ያላወቀው ግን አጋቾቹም ሆኑ ቃል ተቀባዮቹ እውነቱን እየነገራቸው መሆኑ ላይ ጥርጥር እንዳልነበራቸው ነው። በተይዞ ማግስት ይህ ክፋቱ ወደሚያወድ ክፍል ተወስዶ ከታላቅ ወንድሙ ጋር ፊት ለፊት እንዲገናኝ ተደረገ። እሱነቱን ለመለየት እስከሚያስቸግር ድረስ ብርቱ የሆነ ግብረ ሰቆቃው በዚያችው ዕለት ተፈጽሞበት ነበር ያገኘው። በዚያች ዕለት ከዚያም በኋላ በተደጋጋሚ ጊዜ ይህ እዚያው በታላቅ ወንድሙ ፊት ባሰቃቂ ሁኔታ ግብረ ሰቆቃው ይፈጸምበት ገባ። እሪ ይላል። ነፍስም ሳይዘራ የሚቆይባቸው ጊዜያት ነበሩ። እንደ ፍላጎታቸው የተባለ ወንጀል ሁሉ ፈጽሜያለሁ ብሎ ሊለፈልፍላቸው ፈቃደኛ ይሆናል። ግን እኒያ የሰቆቃው አበጋዞች ለሱ ቃል ደንታ አልነበራቸውም። ፍላጎታቸው የታላቅ ወንድሙን ጽኑ መንፈስ ለመስበር ነበርና። እሱ ግን ወንድሙ ይህ 10 ቢማለልና ቢማጠነው መች ፍንክች ቢል። ከሳምንት በኋላ ደግሞ እድሜያቸው ወደ 60 እየተጠጋ የነበረው እናታቸው እንዲመጡ ተደረገ። እነኚሁኑ 2 ልጆቻቸውን ለማሳደግና ለማስተማር ብዙ ቁም ስቅል ያዩ ሴት ነበሩ። ባላቸው ከሞቱ በኋላ ዳግመኛ እንዳለማግባታቸው መጠን የሚተዳደሩት ጠላ በመመሸት ነበር። 2 ልጆቻቸውን እንዳልሆኑ ሆነው ባዩ ጊዜ የድንጋጤና የሐዘን ፍላጻ ሰንጥቆ ሲጥላቸው ጩኸታቸውን ለቀቁት። ያም የመከራቸው ምዕራፍ መክፈቻ ሆነ። በሁለቱ ልጆቻቸውና በ6 የግብረ ሰቆቃው ሙያተኞች ፊት ልብሳቸውን እንዲያወልቁና እርቃናቸውን እንዲሆኑ ተገደዱ። እዚያው ልጆቻቸው ፊት ግብረ ሰቆቃው ተፈጸመባቸው፣ ተዋረዱ። ያም ሆኖ ያ ትልቅ ወንድም አንዳችም ትንፍሽ ያለው መረጃ አልነበረም። ፋሽስት ውሾች እያለ የሚወነጨፍባቸውን ጩኸት አፍኖ ለማስቀረት እሱንም ከእናቱ ጋር ደርበው ማሰቃየታቸው ለእኒያ የአመፃ ክንዶች አልፈየደም። በመጨረሻም የግብረ ሰቆቃው ሙያተኛ አባለ ዘሩን ሰልበው በትንንሹ ከከታተፉት በኋላ እኒያን እናት አስገድደው አበሏቸው። እሳቸውም ከዚያ በኋላ ልቦናቸው ተለያቸው። በዚያው ሩሃቸውን ስተው ከእስር በተለቀቁ በዚያኑ ዕለትም ሕይወታቸውን በገዛ እጃቸው አጠፉ። ይኸው በእንቢተኛነት የጸናው ትልቁ ልጃቸው በቢያኖ ሽፎ ታንቆ እንዲገደል ተደርጎ የቀይ ሽብር ትዕይንታቸው አካል ይሆን ዘንድ በአውራ ጎዳና ወጥቶ ተጣለ። ይህ ግን ከዚያ በኋላ 3 ዓመታት ታስሮ በ1972 ዓመተ ምሕረት ተለቀቀ። የቀድሞ ሰብዕናውን ቀፎ ብቻ ይዞ ድውይ ሽባ ሆኖ አጎቱ ላይ የኑሮ ዕዳ የመንፈስ ሸክም ሆነ። ይህ ታሪክ ወይ ግል ተብሎ የሚታለፍ የተናጠል ታሪክ አይደለም። ከዚህ በጣም የሚሰቀጥጡ ይበልጥም የሚዘገንኑ ለማመንም የሚያዳግቱ ድርጊቶች በመላ ኢትዮጵያ ተፈጽመዋል። ይህንና ይህን የመሳሰለው በወታደራዊ መንግሥት ከ1968 እስከ 1971 ዓመተ ምህረት የተካሄደው ገደብ ያልነበረው ጭፍን የጅምላ ግድያ ተካቶ ነው ሽብር የሚባለው። በብዙ ሺህ የሚቆጠሩ ተፈዳይተው ሞቱ። ከዚያ በላይ የሚሆኑ ደግሞ ጻዋተ ሰቆቃው ተፈራርቆባቸው ወደ ወህኒ ተጣሉ። እንዲህ ብለው ሲናገሩት ግን ባዶ ቃል ሆኖ ይስማል። ደረቅ ስታቲስቲክስ በጣምም አጠቃላይ ይሆንና የሽብሩን አስገፊ ገጽታ ፍንትው አድርጎ ለማሳየት አይሆንለትም። መግደል መሞት የተለመዱና ያዘቡት ቃላት መሆናቸው ያሳዝናል። ሞተ ተገደለ ሲባል በዚያች ቅጽበት እንግዳ የሆነ ማስደንገጡ ባይቀርም እሱንም ቢሆን እየለመድ ነው መተናል። ሰውን የራሱን ስጋ መጥሮ ማብላት፣ ጥፍሮቹን መንቀል፣ በፈላ ዘይት ውስጥ መስፈቅ፣ ሽንትና ሰገራ የጠጣ ጨርቃፍ ውስጥ መጎስጎስ፣ አፍንጫውን በፒንሳ በጭቆ መጣል፣ በሴት ብልት ውስጥ ጠርሙስ መጠርመስ፣ የጥቶቿን ውልብልቢት መቁረጥና መላ ጥቶቿን መቁረጥ፣ የሚያፈቅሩትን ተመልካች አድርጎ ካሰቃዩ በኋላ አንገቱን መቅላት፣ ወይም በፒያኖ ሽቦ አንቆ መግደል በተለምዶ እንደሚጠራው ግድያ ብቻ ሊባል አይችልም። ቀይ ሽብር እንጂ ይህ ነው። በሀገሪቱ ታሪክ ውስጥ በአኳያነት ሊታይ የሚችለው የካቲት 1929 ዓመተ ምህረት አዲስ አበባ ውስጥ የተፈጸመው የግራዚያኒ ጭፍጨፋ ብቻ ነው። በዚያን ጊዜ የሙሶሎኒ ልዩ መልእክተኛ በአዲስ አበባ ማርሻል ግራዚያኒ አብርሃ ደቦጭና ሞገስ አስገዶም የተባሉት ወጣት አርበኞች የእጅ ቦምብ ወርውረውበት ከሞት የተረፈ ሲሆን በዚያ ክበብ ማርሻሉ ለምጽዋት አሰባስቧቸው የነበረው የከተማይቱ ነዳያን ለመበቀል መወጫ እንዲሆኑ ተረሸኑ። ከዚያም ለሶስት ቀናት ብላክ ሸርትስ ተብለው የሚታወቁት ወታደሮች እገሌ ተገሌ ሳይሉ ይገሉ ዘንድ በአዲስ አበባና በሌሎች ከተሞች ላይ መረን ተለቀቁ። በብዙ ሺህ የሚቆጠር ሰው አለቀ። ከዚህም ውስጥ በብዙ መቶ የሚቆጠሩ የአገሪቱ ምሁራን ይገኙበታል። ይህች ዕለት እስካሁን በኢትዮጵያውያን ዘንድ ታስባ ትውላለች። በአሁኑ ጊዜ ብዙ ሰዎች ሽማግሌዎችም ሆኑ ወጣቶች ይህን ወታደራዊ መንግስት ፋሽስት ይሉታል። የሌተና መንግስቱ አንዱ ቅጽል ስም ግራዚያኒ ነው። የሆነ ሆኖ የ1929 ዓመተ ምህረቱ ጭፍጨፋ ቀይ ሽብሩ ጋር ሊወዳደር አይቃጣውም። ያለቀው ሰው ብዛት በመንፈስ ላይ አስምሮ ያለፈው የሰቀቀን ሰንበር ሲታሰብ በማንኛውም የግፍና የጭካኔ መለኪያ ቀይ ሽብር የበላይነቱን ይይዛል። አንድ ወጣት ትውልድ ያለምንም ማጋነን ከአገሪቱ ምድረገጽ እንዳልነበር ሆኗል። እድሜያቸው ከአስር ዓመት በታች የነበር ያልባለቁ ልጆችን፣ ሽማግሌዎችንና ባልቴቶችን ሽብሩ አላለፋቸውም። ትንሽ ትልቅ ሳይል ከተማዎችን ሁሉ ደቧቸዋል። ይህ ሁሉ የተፈጸመው አገር በቀል በሆነና ሕዝባዊ ነኝ በሚል መንግስት መሆኑ ስሜት ላይ የፈጠረውን ቁስል ይበልጥ የሚያንገበግብና ይበልጥም የሚከነክን አድርጎታል። ቀዩ ሽብር በኢትዮጵያ ታሪክ ውስጥ ካሉ አስከፊ ምዕራፎች ጉልሁን ምዕራፍ ይይዛል። ይህን ምዕራፍም ነው በዚህ መጽሐፍ ውስጥ ለማቅረብ የምንሞክረው። የጓጓለት ዴሞክራሲና ነጻነት ቀርቶ በምትኩ ሽብርና ሞት እነሆ ስለተባለ ሕዝብ አሳዛኝ ታሪክ ነው የምናወሳው። ሽብሩ የሕዝብን እምነትና ድጋፍ ለማግኘት የተነሳው መንግስት ይሁነኝ ብሎ አልሞ የተነሳበት የጠረገው ፖሊሲ ነበር። ሽብሩ ያስፈለገበት ምክንያት ፖለቲካዊ ተቃውሞን ለማዳፈን፣ ለትግል የተነሳ ሕዝብን ፍርሃት ረዓድ ውስጥ ለመክተት፣ ሰጥ ብሎ የሚገዛ ግዑዝ ፍጥረት ለማድረግ ይቻል ዘንድ አይነተኛና ቀልጣፋ ውጤት የሚያሳይ ዘዴ ነው ተብሎ ስለታመነበት ነው። የወታደራዊ መንግስትና ጭፍን ኢሰብአዊ ስሜት ህሊናቸውን የሰወረው ባለሟሎች በቃላት ጉንጉን በንግግር ፈሊጥ አሽሞንሙነው ሊያቀርቡት የሚሞክሩት ገጽታ የተሽሞነሞኑበት ግልባብ ሲገፈፍ ፈጥጦ የሚቀርበው ሐቅ ይኸው ነው። የቀይ ሽብሩን ትክክለኛ ታሪክ ማወቁ የሚረዳው በህዝብ ላይ የደረሰውን አሰቃቂ ግድያ ለመገንዘብ ብቻ ሳይሆን አገሪቱ በዚህ ቀን ይቆማል የበማይባል የእርስ በርስ ጦርነት ውስጥ ለምን እንደተዘፈቀችም ለመረዳትም ጭምር ነው። ከዚህ ሌላም ደግሞ ይህ ታሪክ ከፍተኛ መስዋዕትነት የተከፈለበት ውድ ተመክሮ የተገበየበት እንደመሆኑ መጠን በዚህ አይነት ተመሳሳይ ሁኔታ ሊወድቁ ለሚችሉ ሌሎች ህዝቦች አይነተኛ መምህር በመሆን ታሪካቸው በእንዲህ አይነት ጸዋት በመከራ እንዳይቀልም መዘክር ሊሆናቸው ስለሚችል ነው። በመጨረሻም ይህን ታሪክ የምናወሳው ለቀይ ሽብሩ ሰለባ ሆነው ለወደቁቱ ለሞቱቱ ሁሉ ሰንበሩን ለተሸከሙቱ በወህኒ ቤትም ለሚገኙቱ መስዋዕትነታቸው እንዳልተረሳ ከልብ ለመግለጽ ነው። በአዋሽና ባሰበ ተፈሪ ለተገደሉት ላባደሮች ከተገጠመው ታዋቂ ግጥም የሚከተሉትን ስንኞች እዚህ ላይ ያስታውሷል። የደምም ድምፋለው የነጎድጓድ ጩኸት ብራቅ ነው ይፋጃል የላባደር ሞት። በራቢሌ ቶላ ተደርሶ በጸጋዬ ገብረ መድህን ደብተራው ከተተረጎመው አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ ከሚለው መጽሐፍ የተገኘ ሊመጥረው በልተው የከበሩ የደርጋብ ዳፋሪ ታጥበው የማይዘሩ የጨለማው ካህን የጥልመት መፍጠሩ የተው ሥጋ በልተው በደም የተሰከሩ ባለዛር ቃልቻ ዛሬም አልተዘሩ ደም ጠማቸው መሰል ጮሁብን አጓሩ እልፍጣን የበላ ጨፍጫፊ ገራፊ ወላጅን አስለካሽ ትውልድን ቀፋፊ ሺዎችን ያረደ አንድ ትውልድ አጥፊ የኢትዮጵያ ካድሬ ወደ አደር ቀጣፊ ገሎ ሙድር መውቀት በዛ ጣላፊ ዛሬም ያቀረሻል ርካሽ እዳር ወጣቱን የፈጀ ነጥቆ ከናት ጉያ አስከሬን የሸጠ አውጥቶ ገበያ የሰው ማስፈራሪያ የሲኦል አራያ የዲያብሎስ ወንድም የጥልመት አምሳያ እውነቱ ይወጣል መቼም አይቀበር ከዚህ በላይ ሲሆን መጋለጥ አይቀር ዛሬም ባይበርድልህ በእብሪት ልትወጠር እናየው ይሆናል በሰፈርከው ቁና አንተም ስትሰፈር
Al ያለው ፍጹም ነው ሰው ከሰው መሐከር ለሐሰት ያደረ ዲያቆን